የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ከመሻችሁ ከመስተማችሁ ጉዳዮች መካከል ኢትዮጵያ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን የሚመለከት አዋጅ በዛሬው ዕለት አጽድቃለች። ይህን የተመለከተው ዘገባ በምሽቱ ይደመጣል።
አንዳንድ ያክል ለስራ ፍለጋ ቆይቻለሁ። አንዳንድ ሙሉ ስራ አላገኘኝም። እህቴ ነች አስተማረች። ፋዘርም ሆነ ማዘር በህይወት የሉም።
ሮቤል መብራትን የምታስታውሱት ይመስልናል። በመካኒካል ምህንድስና ቢመረቅም በተማረበት ዘርፍ ስራ ለማግኘት በመቸገሩ ወደ ጫማ ማጽዳት ስራ የዞረ ወጣት ነው። ዛሬ ግን አንድ የመስራች ተሰምቷል። አብረን እንጋራዋለን።
ያን የተለያዩ ቴክኖሎጂዎች የተለያዩ ፕሮጀክቶችን የተያዙት በአሁኑ ሰዓት ስናስብ በውጭ ሀገር ካምፓኒ ያሉ ሀገር ውስጥ ባለሀብቶች አንድ ላይ በመሆን እየተሰራ ያለው ያ ቅኝ ግዛት በተዘዋዋሪ እንደመጣ ያል ነው ለእኛ የሚሰማል።
አሁን ደግሞ የሰማነው ህሩይ ሰዓሌን ነው። በርኖስ ዲዛይነርስ የተባለ የቴክኒክ ድርጅት መስራች ነው። ወደ ኋላ ከምታዳምጡት ቆይታ የተወሰደ ነው። ተጨማሪ ጉዳዮችንም ይዘናል። በምሽቱ ሀብታሙ ስዩም አስተናግዳችኋለሁ። በመቀጠል ደግሞ ኤደን ገረመው የዓለምን ውሎ ባጭሩ ታጋራናለች።
አመሰግናለሁ ሀብታሙ። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት ባወጣው ዘገባ መሰረት ሶማሊያ ውስጥ በጋዜጠኞች ላይ የሚፈጸመው ጥቃትና ማስፈራራት ወከባ የታከለበት መሆኑን፣ ሶማሊያም በዓለም አቀፍ ደረጃ ለጋዜጠኞች እጅግ አደገኛ ከሚባሉት ሀገራቶች አንዷ መሆኗን ይፋ አድርጓል። አምነስቲ ያወጣው ዘገባ ጽንፈኛው ቡድን አልሸባብ የሀገሪቱ ፖሊሶችና የተለያዩ የመንግስት ባለስልጣናት በጋዜጠኞች ላይ የሚፈጽሙት ግድያ፣ የማስፈራራትና የማዋከብ ተግባርን በዝርዝር አቅርቧል። ፕሬዝዳንት መሐመድ አብዱላሂ ፈርማጆ ከሶስት አመታት በፊት ስልጣን ላይ ከወጡበት ጊዜ አንስቶ 8 ጋዜጠኞች ተገድለዋል፣ 5 ጋዜጠኞች በአልሸባብ፣ 2 ደግሞ ባልታወቁ ታጣቂዎች መሞታቸው ታውቋል፣ 1 ጋዜጠኛም በፖሊስ ተገድለዋል ይላል አምነስቲ ኢንተርናሽናል ያወጣው ዘገባ። የሱዳን የሽግግር መንግስት እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ማለትም ከ20 ዓመታት በፊት ማለት ነው USS ኮል በተባለች መርከብ ላይ በተፈጸመው የቦምብ ጥቃት ሰለባ ከሆኑት ቤተሰቦች ጋር ስምምነት መፈራረሙን ዛሬ አስታውቋል። የሽግግሩ መንግስት ስምምነቱን የፈረመው ከዩናይትድ ስቴትስ የአሸባሪነት ደጋፊ መንግስታት ስም ዝርዝር ለመውጣት ሲል መሆኑንም አስታውቋል። የሱዳን ባለስልጣኖች በተናገሩት መሰረት ስምምነቱ ዋሽንግተን ላይ የተፈረመው ባለፈው ሳምንት ሲሆን፣ ነገር ግን በስምምነቱ ላይ ስለተፈረመው ጉዳይ ይፋ አልተደረገም። ከ20 ዓመታት በፊት ጥቅምት 12 ቀን USS ኮል በተባለች መርከብ ላይ ጥቃት የተከፈተው በደዋይቷ የየመን ወደብ ኤደን ላይ ነዳጅ ትሞላ በነበረችበት ወቅት ነው። በጥቃቱ 17 ባህርተኞች ሲገደሉ በርካቶች ሌሎች ደግሞ ቆስለዋል። አልቃይዳ ለጥቃቱ ኃላፊነቱን ወስዶ ነበር። ሱዳን አልቃይዳን በመደገፍ ተከሳለች፣ ነገር ግን ከቦምብ ፍንዳታው ጋር ግንኙነት የለኝም ስትልም አስተባብላለች። ሁቤይ በተባለው የቻይናው ማዕከላዊ ክፍል ተጨማሪ 254 ሰዎች በኮሮና ቫይረስ መሞታቸውን ባለስልጣናቶች ገልጸዋል። የበሽተኞች ብዛትም በከፍተኛ ደረጃ እየጨመረ እንደሆነ ነው ያስታወቁት። በሁለት ወራት ውስጥ የተስፋፋው የኮሮና ቫይረስ ማዕከል የሆነው ሁቤይ ክፍለ ሀገር የጤና ባለስልጣኖች የምርመራ አሰራራቸው በላብራቶሪ መሆኑ ቀርቶ መላ አካልን በኮምፒውተር ወደ ማየት መቀየራቸውንም ተናግሯል። የበሽተኞቹ ብዛት በተከታታይ ለሁለት ቀናት ቀንሷል ስትል ቻይና ባስታወቀችበት ማግስት ነው ያሁኑ የመባባስ ዜና የተሰማው። በተያያዘ ቻይና ውስጥ በተዛመተው የኮሮና ቫይረስ በሽታ ምክንያት ዓለም አቀፍ የአውሮፕላን በረራዎች ወደ ቻይና መብረራቸውን ባቆሙበት በአሁኑ ጊዜ ግዙፉ የአፍሪካ የአየር በረራ ተቋም ኢትዮጵያ አየር መንገድ በረራ አላቆምም ማለቱ ተዘግቧል። አየር መንገዱ በረራውን እንዲያቆም ጫና እየተደረገበት ቢሆንም የአየር መንገዱ ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም የአውሮፕላን በረራ ማቆም የቫይረሱን መዛመት የሚገታ መሆኑን የሚያሳይ ማስረጃ የለም ማለታቸውም ተጠቅሷል። ከቻይና ባለስልጣኖች ጋር በመተባበር ምርመራ ማድረግ ይበጃልም ብለዋል። በያዝነው ሳምንት 47167 የሚሆኑ ተሳፋሪዎች በኢትዮጵያ ባለስልጣናቶች ተመርምረዋል። 1607 የሚሆኑት ከቻይና የተጓዙ ናቸው። ጥቂቶች በስለታየባቸው በተወሰነ ቦታዎች እንዲቆዩም ተደርጓል። የኢትዮጵያ አየር መንገድ ወደ 5 የቻይና መዳረሻዎች በሳምንት 35 በረራዎችን ያደርጋልም ተብሏል። አርማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ጋቢና VOA የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስተማት ላይ እንገኛለን። አብራችሁን ስለሆናችሁም በጣም እናመሰግናለን። ወደ ቀዳሚ ጉዳይ እንሻገር። ሮቤል መብራቱ ከደብረ ታቦር ዩኒቨርሲቲ በሜካኒካል ኢንጂነሪንግ ተመርቆ ስራ ማግኘት ባለመቻሉ ምክንያት ባህር ዳር ውስጥ ከማስተዋቂያ ሰሌዳ ስር በጫማ ማሳመር ወይንም ኤሊስትሮ ስራ ላይ ተሰማርቶ ነበር። በወቅቱ በባህር ዳር የምትገኘው የአሜሪካ ድምጽ ጋዜጠኛ አስቴር መስጋናው አነጋግራው አሰምተናችሁ ነበር። አሁን ላይ ሮቤል አዲስ መልካም ዜና ሰምቷል። አስቴር መስጋናው
ከሁለት ወራት በፊት በባህር ዳር ከተማ ጫማ በማሳመር ስራ ስለተሰማራ ወጣት የህይወት ተሞክሮ ማቅረባችን ይታወሳል። ወጣቱ ሮቤል መብራት ይባላል። በደብረ ታቦር ዩኒቨርሲቲ በመካኒካል ኢንጂነሪንግ በ2010 ዓመተ ምህረት ቢመረቅም በተመረቀበት ሙያ ግን ስራ ማግኘት አልቻለም። ሮቤል ስራ በማፈላለግ ለአንድ አመት ያህል ቆይቷል። ከዚህ በላይ ያለ ስራ መቀመጥ እንደማይችል ራሱን በማሳመን የሊስትሮ ስራውን እንደጀመረ ነው ባለፈው ዝግጅታችን የነገረን። ሮቤል ከተናገራቸው ጥቂቶቹን ለማስታወስ ያህል
ለአንድ አመት ያህል ለስራ ፍለጋ ቆይቻለሁ። አንድ አመት ሙሉ ስራ አላገኘሁኝም። እህቴ ነች አስተማረችኝ። ማዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባውን ነገር አድርጋ ሳትማር እኔ እንድማር አድርገኛለች። ለኔ ስትል ትምህርቷን አቋርጣ የጉልበት ስራ እየሰራች ነው ያስተማረችኝ። እዚህ ደረጃ እንድደርስ አድርገኛለች እና እሷን ላለማስቸገር ነው ከዚህ ሁሉ ወደዚህ የገባሁበት ማለት ነው። በዋናነትም ይህን ቦታ የመረጥኩበት ማስታወቂያ ለማየት እንዲመቼ ብዬ ነው። ለቤተ ክርስቲያን መቼም ቦርድ ሳልሳለመው ወደ ስራ ሁሉ ቁጭ አልልም።
ይህን የሮቤልን የህይወት ታሪክ ያደመጡ አንዳንዶቹ ስራ በማፈላለግ አጋርነታቸውን ሲያሳዩት፣ ሌሎቹ ደግሞ አብረን እንስራ የሚል ጥያቄ እንዳቀረቡለት ነግሮናል። ከሁለት ወር በኋላ ከሮቤል ጋር በነበረን ቆይታ ከሁለት ድርጅቶች ጋር አብሮ የመስራት እድል እንዳገኘ ነው የነገረን።
እድሜ ለቪኦኤ ማለትም ይችላል ይመስለኛል። እናንተ ኢንተርቪው ካደረጋችሁ በኋላ ቀጥታ ስራ ተገኝቶልኝ ወደ ስራ መቀጠር ተፈጽሞልኝ ወደ ስራ ነው የገባሁት። ስቶሪውን አይተው እናንተ ጋር በመደወል የኔ ስልክ ተቀብለው ቀጥታ አግኝተውኛል። ይሄንን በማድረግ ትልቅ ስራ የሰራው አቶ ገመችስ ትልቁን ስራ የሰራልኝ ሰው ነው። ከኢብር ካምፓኒ ቺፍ ማናጀር ጋር ከአቶ ቦቀት ጋር ነው ያገናኘኝ። አቶ ቦቀት ደወሉልኝና ስራ ታጀንቶ ለሐል መስራት ትፈልጋለህ ነው ተባልኩትኝ። ያው በጣም ደስ አለኝ። እኔ በሰዓቱ የነበረው ነገር ቁጥቢ እንሰራውን ታቁ ነበር። እውነት ለምናገር በጣም ያውም ደግሞ ስራት መስራት ትፈልጋለህ ሲባል ቦታ ራሱ ተመርጭ አዲስ አበባ ይሁንልህ ወይስ ባህር ዳር ይቱ በመረጥኩ አንተ በፈለከው ቦታ ይሁንልህ አሉኝ። እኔም በመርጫዬ ያው ባህር ዳር ይሁንልኝ ብዬ እንዲህ ተመርጦ ስራ ማግኘት ትንሽ ከብዶ በነበረበት ሰዓት አሁን እንደዚህ ሲባል ትልቅ ደስታን የተሰማኝ ያው ስራውን አግኝቼ ጀምሬያለሁ ማለት ነው።
እዚህ ኢብር ካምፓኒ ውስጥ ከገባ ምን ያህል ጊዜ ሆነ? ደሞዝ አግኝተሃል?
ደሞዝ ያው በላሁን ሁለተኛ ወር ከበላሁኝ ሁለት ወር ደሞዝ ተከፍሎኛል። የተሰጠኝ ቦታ ማርኬቲንግ ኦፊሰር ነው። ደሞዙ 6400 ብር ነው። ያው ኔት ደግሞ 5000 ብር ይደርሰኛል ማለት ነው።
ሌሎች አማራጮች ግን መተውልህ ነበር?
እውነት ነው መተውልኝ ነበር። ለምሳሌ ኬሞኒክስ የሚባል ድርጅት ፊውዝኔት የሚባል ፕሮጀክት ላይ መተው እዚህ የሚሰራበት ቦታ ሊስትሮ የሚሰራበት ቦታ ላይ ከኛ ጋር መስራት ትፈልጋለህ ብለው አናገሩኝና ሻልኳቸው ማለት ለየት ሆኖ ነበረ። የኢብር እና በሰዓቱ እንደና ያደረጉትኝ ያው ኮንትራት ስራ ነበር። አስቀድሞ ስለ ስራው ነግረውኝ ስለነበረ ኮንትራት ስራ ነው። ሰዓት ግን ማለት መስራት የምችለው ከዚህ ጋር ስለማይገናኝ እሺ አልኳቸው። ጠዋት አናገሩኝና ከሰዓት ፈተና እንዳለ ነገሩኝ። ከሰዓት ለፈተና ተዘጋጅቼ ሄድኩኝ፣ ፈተናውን አለፍኩኝ። ይሄን ያደረጉት ማን ናቸው? አቶ ማንደፍሮ ይባላሉ ከኬሞኒክስ ማለት ነው ፊውስኔት ፕሮጀክት ማለት ነው እና እርሳቸው ያው አግዘውኛል ሂጄ ስልጣናው ሰርፍ ለሳምንት ያክል ስልጣናው ኮሰርኩ በኋላ ቀጣ ተመልቼ ወደ ስራ ነው የገባሁት እና ይሄን ድልም አግኝቻለሁኝ
እስከ ሁለቱም ሆኖ 18 ሺህ ብር ይደርሰኛል
የሁለት ስራ ባለቤት ሆነሃል ጥሩ ደሞዝተኛ ነህ ማለት ነው
አው እነት ነው ማለት የኮንትራክት ቢሆንም ያው ለጊዜ ያለው ነገር እንዴ ነው ያው ለት ደሙዝ ባለቤት ሆኛለሁኝ እግዚአብሔር ይመስገን እንግዲህ ያው በፊት የነበረው ነገር ታቂያለሽ ታ በጣም ከጆዳፍ የሆነ ነገር ነበር አሁን ደግሞ የተሻለ ነገር ነው ለቱም ደሙዝ አለ እግዚአብሔር ይመስገን እንግዲህ
በኑሮ ላይ የተለወጠው ነገር ምንድነው
በፊት ከጆዳፍ የሆነ ኑሮ ነበር ለምሳሌ ከከተማ ወጥቼ ነበር ቤት ተከራይቼ ነበር ማለት አቅሙ ስላል ነበር ማለት ነው በቀናሽ ዋጋ አሁን ደግሞ ያው በተሻለ ነገር ወደ ማል ከተማ መጥቼ ካላባብስም ለቢሮም ይሆን ልብስ ለብሼ ምናምን ነገር ማለት ከሊስትሮና ለሊስትሮነት የምጠነውን ትቼ ያኛውን አሁን ለቢሮም ይሆነው ነገር አሟልቼ ምናምን ያው የተሻለ ነገር ነው ባመጋግም ቢሆን በሁሉም ነገር የተሻለ ነው ከባለፈ ማለት ነው እንዴ በኑሮ በላይፌ ላይ እንደዚህ ለውጣም ትቻለሁ
እህቴ ናት የቀን ስራ እየሰራች አስተማረችኝ እሷንም ላለማስቸገር ነው ወደ ጫማ ጠረጋ ስራ ተሰማርቼ ራሴን ስረዳ የነበረው ብለኸኝ ነበር ከዚህ በፊትና አሁን እህት ግን ትረዳለ ወይ
አሁን እሷ ምንም እንደማትፈልግ አሁን ላንተ ለስራ የሚሆንከን ነገር አስፈልጋም ወልተህ እንድብስም ሆነ ጫማና ነገር አሟላበት ለቤትም ክራ የተሻለ ቦታ ኖርበት ብላ አሁን ላይ አትፈልግም እኔ አንተ የተሻለ ነገር የተሻለ አቅም ላይ ስትሆን ነው ከዛ በኋላ ነው እንፈልገው ብላ ያው ማለት አሁን ላይ ምንም እንትን ያልኩት ነገር የለም ለሽም የሚረሳም አይደለም ያው ነገሮች ሲስተካከሉ የተሻለ ነገር ደግሞ እሷ የተሻለ እንድትሆንልኝ ምችለውን ሁሉ አደርግላታለሁ
ስራን አለመናቅ የሚያስጠው ሽልማት አለ ያን ሽልማት አንተ አግኝታል ብዬ አስባለሁ ስራን ወጣቶቹ እንዳይነቁ ምንድነው መታስተላልፈው ካንተ ህይወት ተሞክሮ ተነስተ
እንደኔ የተቸገረ ካለ ቤተሰብ የሚያስቸግር ካለ ወጦ ወረድ ብሎ ሳበቃ ሰርቶ እንደኔ አይነት ሽልማቱ ማግኘት ነው
አመሰግናለሁ መልካም የስራ ዘመን ይሁንልህ
እሺ እኔም አመሰግናለሁ ቪኦኤ በጣም ትልቁን ስራ ይሰራልኝ እዚህ ቦታ እንድደርስ ያደረገኝ ወረድ ብላችሁ ደግሞ ማየታችሁን በጣም ወድጃለሁ ማለት በቃ እንዴ ነው ስራ ከተባለ ያው ማየት ትንሽዎችን አይታችሁ እንደዚህ ለውጥ ሲኖር ደግሞ በጣም በርግጠኝነት ተደስታላችሁ እናንተ ደስ ብሎኛል በጣም በእናንተ በኩል ደስተኛ ነኝ
እናመሰግናለን
እሺ አመሰግናለሁ
ሮቤል እንግዲህ አሁን በደረስክበት ደረጃ እኛም በጣም ደስተኛ ነን እንኳን ደስ ያለህ መጪው ዘመንህ እጅግ ስኬት የሚመዘገብበት እንዲሆን እንመኝልሃለን አድማጮች እንደሰማችሁት ሮቤል ስራ እንዲያገኝ ይረዱት ገመችስ እጄታ የተባሉ በሌላኛው የኢትዮጵያ ገጽ ላይ የሚኖሩ አድማጫችን ናቸው አቶ ገመችስ ስህል ለማድረግ ምን አነሳሳቸው
ስለወጣት ሮቤል እኔ ለማወቅ ቻልኩት የእናንተ ድረገጽ ላይ ገብቼ ነው ዜናውን ስመለከት በጣም ነው ያዘነው ወጣት ሮቤል ኢንጂነሪንግ ተመርቆ ሊስትሮ መሆኑ እጅግ በጣም ተሰማኝ አንድ ሰው ደግሞ አድጋለሁ ብሎ ካሰበ ራስ አይን ተፈራ መቀየርና መለወጥ እንደሚችል አሰብኩ ግን ለሞራሉ ደግሞ ስትሮ ነው ለመስራት 5 አመት መማር አይጠበቅበትም ኢንጂነሪንግ ያው ጥሩ ነገርም አለ ወዲያው የኑዝና ወተሰራችው አስቴር ወደምትባለው ጋንቀኛ ደወልክ ስልኩን ለማግኘት የሮቤልን ስልክ ሰጠችኝ እሷ ወዲያው ደወልኩለት ስራ አገኝላለሁ አልኩት የማቃቸው ካምፓኒዎች ጋር ደወልኩ 3 ካምፓኒ ጋር ነው ፈጣሪ ያረኩት ሶስቱም ይቀበለዋለን አሉ ባይሆን የራሴም እኛም ድርጅት እኔም ፈራው ድርጅት ስላስቀጥረው ነበር because በጣም አራያ መሆን የሚችልና ሌሎችንም ማበረታታት የሚችል ልጅ መሆኑን ነው ያየሁት ግን ባህር ዳር ላይ እዛው ባለበት እንዲቀጠር የሚያረክ ኢብር የሚባል ድርጅት አቶ ጎቀታ ፈረ የሚባሉ ስለተባበሩ እጅግ በጣም ላመሰግናቸው እወዳለሁ በዚህ አጋጣሚ ስራ ላገኝለት ቻልኩ ስለዚህ ወጣቶች ስራ ለማግኘት ማረጋለባቸው የመጀመሪያውና ትልቁ ነገር ስራ ለማግኘት በጣም አንብ ብቻ አይደለም ሰዎችም ማወቅ አለባቸው ኪ ፐርሰናል ማለት ነው አሁን ብዙ ሰው የሚለው ምንድነው በዘመድ ነው ስራ የሚገባው ምናምን ሊል ይችላል የግል ካምፓኒዎች ላይ ወል በዘመድ ላይ ሆኖ ይችላል ሰውቀናም ሰው ሪኮመንድ ያደርጋልና ታሪኮችን ማወቅ ሂስቶሪዎችን ይያልከ ያለው ተጽኖ ፈጣሪ ለመሆን በመኮራቸው ሰዎች አቴንሽን እየሰጧቸው ያረጋል ሁለተኛ ስራን አለማናቅ ልክ እንደወጣት ሮቤል በተሰማሩበት ስራ ላይ ጠንክሮ ከሰሩ ኢቭን በኢንጂነሪንግ ተመረኩ ብሎ ለኢጎ ሳልገዛ መስራትና ህይወቱን መለወጥ እንዳለበት ቤተሰብ ሳይኖረው ሳትማር ትምህርቷን አቋርጣ ያስተማረችውን ህይወቱን ለመርዳት ያደረገው ነገር እንዲህ ፋስኔት አድርጎኝ ነው አሁን ጥሩ ደሞዝ ያገኛል መሰለኝ ደውሎልኛል በጣም ጨዋ ልጅ ነው ስለዚህ ወጣቶችን የማበረታታው
ሮቤልን የቀጠረው የኢብር ሞባይል ፋይናንሻል ሰርቪስ ከፍተኛ ኃላፊ አቶ በውቀት ታፈረንም አግኝተናቸዋል ይህንን ብለውናል።
ከመነሻው ሮቢን ጠንካራ ልጅ ነው። በእናንተ ፕሮግራም እንዳቀረባችሁት ማለት ነው። እና እኛ ያደረግነው ፕሮግራም ተደረጋቸን ይጠራ ነው። በኛ በኩል የሚመሰው ቪዲዮ ከሰርቱታል ያባለበት ባህር ዳር ነው። ያው ልጅ ሲንጅነር ነው ጋጀት ያደረገው። ነገር ግን ደግሞ የሴልስ የማርኬቲንግ ስራ ነው ይሰራለን። ለዛ ነው የቀጠር ነው። ተገቢ ትሬኒንግ ሰጥተነዋል። ያው በአንጻራዊ ደግሞ ጥሩ የሚባል ደሞዝ አለን። ስናየው በየቀኑ መሻሻል የሚያሳይ ራሱን መለወጥ ቴክኖሎጂውን ለማወቅ ጥረት የሚያደርግ ሰዎችን የሚያግዝ እና ቢዝነሱን ደግሞ ሰፖርት የሚያደርገን ሆኖ ያገኘ ነው። እኛም ደስተኛ ነው። መሰለ ነገር ዲሴምበር ላይ ነው ዲሴምበር አንድ ነው በፈረንጆቹ የተሻሻልትን የሚያጋጀውን ያደረገው ኔትወርክ ምናምን ሆኖታል ማለት ነው።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን አድማጮቻችን። የሰዎችን ሕይወት በየደረጃው የሚያቀሉ ፈጠራዎች ባለቤት የሆኑ ወጣቶችን ከዚህ ቀደም አስተዋውቀናችኋል። ለወደፊቱም እንቀጥላለን። ለዛሬ ደግሞ ህሩይ ሳሌን ይዘን መጥተናል። ህሩይ ሳሌ በርኖስ ዲዛይነርስ የተባለ 23 ቋሚና ጊዜያዊ ሰራተኞችን ያቀፈ ድርጅት ተባባሪ መስራች ነው። ድርጅቱ የሰራው የኤፍኤም ራዲዮ መገናኛና መገልበጫ መሳሪያ የኢኖቬሽንና ቴክኖሎጂ ሚኒስቴር ባዘጋጀው ዲዛይን ኢትዮጵያ የቴክኖሎጂ ፈጠራዎች ውድድር ላይ ከአሸናፊዎቹ መካከል አንዱ ሆኗል።
ስሙ ቃና ይባላል። ቃና ያለበትን ምክንያት ሰዎች በጆሯቸው የሚያዳምጡት ወይም የሚያንቆረቆሩት ድምፅ ከሚመርጡት የሬዲዮ ፕሮግራም ኤፍኤምም ወይም ደግሞ ኤኤም ሊሆን ይችላል እሱ የሚያዳምጡበት ነው። እኛ ሀሳቡን ስናነሳ ድሮ በስራ ላይ ያለን ኮምፒውተሮችን ነው የምንጠቀመው እና ማዳመጫ ጊዜ የለንም። ስራ እየሰራን ኮምፒውተራችን ላይ ስልካችን ማይሰራ ከሆነ ኤፍኤሞችን ማዳመጥ አንችልም። ስለዚህ የዛን ጊዜ የሚያሰብን ላፕቶፓችን ኤፍኤም መሳብ ቢችል ማዳመጥ ቢቻል ኖሮ ጥሩ ነበር የሚል ሀሳቦችን ከስራ ባልደረቦቻችን ጋር አነሳን። ያ ሀሳብ ነው እንግዲህ አድጎ አድጎ ለስልክ፣ ለላፕቶፖች፣ ለዴስክቶፖች፣ ለምንጠቀማቸው የሞባይል አክሰሰሪዎች በሙሉ ኤፍኤም እንድናዳምጥ የሚያግዘን ዲቫይስ ነው። ከአፕሊኬሽን ጋር አንድ ላይ ተሰራለት።
በምን አይነት መንገድ ለጥቅም እንደሚውል አያውቅ ይሆናል። እንዴት ስራ ላይ እንደሚውል ንገረን እስቲ።
አሁን ላፕቶፕ ወይም ዴስክቶፕ ላላቸው ሰዎች በቢሮ ወይም ደግሞ ተማሪዎች፣ በካምፓስ የሚማሩ ተማሪዎች ስልካቸውን ሳይጠቀሙ ፍላሽ ወይም ደግሞ የሜሞሪ ዲስክ የሚመስል ሰክተ ነው የዩኤስቢ ፖርታ ሰክተ ነው ማዳመጥ የምንችልበት የስልካችን ኤርፎን በመጠቀም ወይም ደግሞ የላፕቶፕ ወይም የዴስክቶፕ ድምፅን በመጠቀም የምናዳምጥበት ነው ሪሲቭ ያደርግልናል። ሌላኛው ጥቅሙ ስራ ላይ ብንሆን፣ ጥናት ላይ ብንሆን ማዳመጥ እንኳን አሁን ባንፈልግ የኛው የምንፈልጋቸው ፕሮግራሞች ከዚህ ሰዓት ድረስ ሪከርድ አድርግልን፣ ድምፅን ቅረጽልን ብንል ቀርጾልን በኋላ በሚመቸን ሰዓት ማዳመጥ እንድንችል የሚያግዘን መተግበሪያና እቃ ነው።
ከዚህ የፈጠራ ስራ በተጨማሪ ደግሞ ጎተራ የሚባል አዲስ መተግበሪያ ወይንም አፕሊኬሽን እንደጀመራችሁ ሰምቼ ነበር። ይህስ መተግበሪያ ምንድን ነው የሚሰራው?
አገልግሎቱ ጋዜጣን፣ መጽሔትን በፊት የምናገኘው በወረቀት መልኩ ነው። ያንን በዲጂታል ፎርም ቀይረ ነው ወደ ስልካችን። በፊት ጋዜጣ አዘዋሪዎች ነበሩ፣ ወይም ደግሞ 4 ኪሎ ኢትዮጵያ ስላለ ሰው 4 ኪሎ ወይም ብሔራዊ ሄዶ ነው ጋዜጣን ፈልጎ የሚያነበው ጨረታ የሚወዳደረው ወይም ደግሞ የተለያዩ ነገሮችን ከጋዜጣ የምንፈልጋቸው ነገሮች የምንከታተለው። በአሁኑ ሰዓት እነዛ ነገሮች ቀንሰዋል። የጋዜጣ ምርቶች ወይም ደግሞ በስራም አብዛኛው ሰው ቢዚ ነው እና 4 ኪሎ ድረስ ሄዶ ወይም ደግሞ አዘዋሪዎችን ስለቀነሱ ማግኘት አይቻልም። እኔም አንደኛው የችግሩ ተካፋይ ነው። በቃ የተለያዩ ጨረታዎችን መከታተል ስለምፈልግ ስለነበረ ያን እድሉ አልነበረንም ያለብንበት ቦታ። ስለዚህ ሁሉም ጋዜጦች መንግስት ፍቃድ ሰጣቸው በአንድ ላይ ሆነው አንድ ላይ አፕሊኬሽን ላይ ሰዎች በነጻ የሚያገኙበትን መተግበሪያ ነው የሰራ ነው። ስለዚህ ማንኛውም ሰው ፍቃደኛ የሆኑ ድርጅቶች መንግስት ፍቃድ የሰጣቸው ጋዜጦች፣ መጽሔቶች፣ እንደዚሁም ቲቪ እና ሬዲዮ በጽሁፍ መልክ ለአድማጮቻቸው ለሚከታተሏቸው የሚያቀርቡበት መተግበሪያ አፕሊኬሽን ሰጥተናል።
በመነቃቃት ላይ ባለው የኢትዮጵያ የቴክኖሎጂ ምህዳር ውስጥ ነው እንግዲህ እየተንቀሳቀስክ የምትገኘው። ይሄ ምህዳር ምን ያክል ያስፈራል? ምን አይነት ፈተናዎችስ አሉት? እናንተ እነዚህን ስራዎች በምትሰሩባቸው ወቅቶች የገጠሟችሁን ፈተናዎችና እንዴት አድርጋችሁ እንደተወጣችኋቸው እስቲ በተወሰነ መልኩ አካፍልን።
ማንም ሰው ልስራ ብሎ ሲነሳ መልካም ሐሳብ ከሆነ ተግዳሮቶች ይገጥሙታል። ያንን ተግዳሮቶች ማለፍ ያው እንግዲህ የአንድ ሰው ወይም የአንድ ድርጅትን ጥንካሬ ነው የሚያሳየው። እኛ ይህንን ስራዎችን ስንሰራ ብዙ ነገሮች አጋጥሞናል። ያው እንደ ኢትዮጵያ በመሆኑም ብዙ የሚያጋጥሙ ችግሮች አሉ። ያው ከሚያጋጥሙቹም ዋና የምንላቸው የፋይናንስ ችግሮች አሉ። ሌላኛው ደግሞ ቴክኖሎጂን ያለመቀበልም በተለያዩ በመንግስት ባለስልጣናት ላይ ያሉ እንደዚሁም ደግሞ በግል ድርጅቶች ላይ የሚያሉ ሰዎች አሉ። የቴክኖሎጂውን በኋላ አነሳዋለሁ። ስለ ፋይናንስ ወይም ደግሞ ስለ ኢንቨስትመንት ስናወራ ቤት ያለው መኪና ያለው ሰው ነው ብድር ተበድሮ ለኢንቨስትመንት የሚጠይቀው። ሀሳባቸውን ይዘው እንደ ውጭ ሀገር ኢንቨስት አድርጉብን ተብሎ የሚጠይቅበት መንገድ የለም። እነዛ ተግዳሮቶች አሉ። ሀሳብ ቢኖረንም ግን ራሳችን በራሳችን ወይም ቤተሰቦቻችን ነው እኛ ላይ ኢንቨስት ነው ያደረጉብን። ወደ ቴክኖሎጂን አለመቀበል ወይም ደግሞ በርን አለመክፈት ብዙ ችግሮች አሉ። እሱን ያው የትጋት ጉዳይ ነው የሚሆነው። አንድን ሰው አንድን ሀሳብን ለድርጅቶች አሁን ለሳይንስ እና ቴክኖሎጂ ወይም አሁን ሚኒስትሪ ኦፍ ኮሚኒኬሽን እና ቴክኖሎጂ የሆነው ብዙ ጊዜ ተመላልሰን ሀሳባችን ለማስረዳት ሞክረናል። እንደዚሁም ደግሞ አሁን ጣና የሚባለውን ቅና ቢሰጠንም እንግዲህ የተባለውም ወይም ደግሞ ቃል የተገባው ነገር ከዛሬ ቀላ አልወረደም።
ምንድን ነበረ ቃል የተገባላችሁ?
አምስት ነበር አሸናፊዎች የነበረን። እኛ የወጣ ነው የነበረው ሁለተኛ ነበረን። አንደኛ ቃል የተገባ የነበረው ወደ ምርት ይገባል ነው። በመጀመሪያው ደረጃ ወደ 200,000 እስከ 100,000 ድረስ ምርት ይመረትላችኋል፣ ከተለያዩ የውጭ ሀገር ኢንቨስተሮች ጋር እናገናኛችኋለን የሚሉ ቃል የተገቡ ነገሮች ነበሩ። ያው አንድ አመት ከምናምን ሆኖታል። አሁን ሁለተኛ ክረምት ላይ ሲመጣ ሁለተኛ አመት ይሞላል። ሰውም በደብዳቤ በተደጋጋሚ ጠይቀናል፣ ምንም ምላሽ አላገኘንም።
የኢኖቬሽንና ቴክኖሎጂ ሚኒስቴር በቀረበው ቅሬታ ላይ ምላሽ ይሰጠን ዘንድ አመሻሹን ስንሞክር ነበር፣ ሳይቀናን ቀርቷል። በቀጣዩ ቀናት ምላሽ ካገኘን እናስደምጣችኋለን። ከህሩይ ጋር የነበረኝ ቆይታ ከማብቃቱ በፊት ስለ በርኖስ ዲዛይን የመጪ ዘመን ግብ ጠይቄው ነበር።
በርኖስ እንደ ካምፓኒ የምናወጣቸውን ፕሮዳክቶች ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ የምናሰባቸው የተለያዩ ስራዎች፣ ፕሮጀክቶች አሉ። አፍሪካን ብቻ ለምን ታሰበ? ኢትዮጵያን ብቻ ለምን አናካልንም ቢባል በስታትስቲክሱ መሰረት በ2030 ወይም ደግሞ በ2050 ድረስ አፍሪካ ወጣቶች ወይም የአፍሪካ ህዝብ ግማሹን የዓለምን ህዝብ ይሸፍናል ተብሎ ይጠበቃል። እኛ አፍሪካዊ የሆነ ለአፍሪካ ካልሰራን ማን ይሰራልናል? የኢትዮጵያን የተለያዩ ቴክኖሎጂዎች፣ የተለያዩ ፕሮጀክቶችን የተያይዙት በአሁኑ ሰዓት ስናስብ በውጭ ሀገር ካምፓኒ ያሉ ሀገር ውስጥ ባለሀብቶች አንድ ላይ በመሆን ነው እየተሰራ ያለው። ያ ቅኝ ግዛት በተዘዋዋሪ እንደመጣ ያህል ነው ለእኛ የሚሰማን፣ ለሚያድጉ ወጣቶች፣ ለሚያስቡ ወጣቶች እንደዛ የሚሰማና እኛ ካልሰራ የውጭ ባለሀብቶች ፈረንጆች መጥተው ነው የሚሰሩ። እዚህ ሰሪነት ወደ ተቀጣሪነት ነው የሚሄደው። ስለዚህ የተለያዩ አፍሪካ ሀገሮች ላይ የሚያጋጥሙትን ኮንፍሊክቶች ለማስቀረት የተለያዩ ነገሮችን መስራት እንችላለን። እንግዲህ የኢትዮጵያ ተስፋ የአፍሪካ ተስፋ ይሆናል ብለን እናስባለን። በርኖስ ዲዛይን
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተም እየቀረበ ያለው። በተለያዩ የመብት ተከራካሪዎች፣ የመገናኛ ብዙሃን ባለሙያዎችና በሕዝብ ተወካዮች ምክር ቤት ውይይት ሲደረግበት የነበረው የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ዛሬ በሕዝብ ተወካዮች ምክር ቤት ጸድቋል። የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ዝናቡ ቱኑ የአዋጁን መጽደቅ በተመለከተ ጠይቀናቸዋል።
ዛሬ የሕዝብ ተወካዮች ምክር ቤት በዋለው አምስተኛ ዙር መደበኛ ስብሰባው ይህን አዋጅን አጽድቆታል። እንግዲህ አዋጁ ከመነሻ ጀምሮ መሰረታዊ ምክንያቶች ነበሩት ለአዋጁ ዝግጅት። ከአዋጁ ዝግጅት አንዱ በተለይም ከቅርብ ጊዜ ወዲህ በለውጡን ተከትሎ በሀገራችን እየመጣ ያለው ከዚህ ከጥላቻ ንግግርና ከሐሰተኛ መረጃ ስርጭት ጋር ተያይዞ ከፍተኛ የሆነ ጥፋቶች እየተስተዋሉ ያሉበት ሁኔታ ነው ያለው። የጦፋት ሄዶ ለሰው ልጅ ህይወት መጥፋትም ለንብረት መውደምም እንደውም አካባቢ ለአንዳንድ መፈናቀልም በማህበረሰብም በአጠቃላይ በህብረተሰቡ ዘንድ የእርስ በርስ መጠራጠርና ስጋቶችንም ሲያክሉ የነበሩበት ሁኔታ አለ። የኢንፎርሜሽን ቴክኖሎጂ እድገት ጋር ተያይዞ የመጡ የማህበራዊ ሚዲያዎችም ለዚህኛው አይነት ችግሮች ዋነኛ ምክንያት ተደርጎ ሲወሰዱ የነበሩበት ሁኔታ አለ። ከሌሎች ሀገራት ተሞክሮ መነሻ ተደርጎ ይሄኛው አዋጅ እንዲዘጋጅ ተደርጓል። ረቂቁ ላይ በርካታ ባለድርሻ አካላት ሰፊ ተደርጓል። ከመነሻው ጀምሮ የባለሙያዎች መድረኮች ነበሩ። ከዛም የሚመለከታቸው እንደዚህ የሚዲያ መዋቅር፣ የተፎካካሪ ፖለቲካ ፓርቲ አመራሮች፣ የህግ ባለሙያዎች፣ በዘርፉ ላይ ጥናትና ምርምር የሚያደርጉ አካላት፣ ዩኒቨርሲቲዎች በሙሉ ውይይት እንዲያደርጉ ተደርጓል። ውይይቱ ከማድረግ በተጨማሪ ደግሞ ረቂቁ ላይ የመጀመሪያው ተዘጋጀ ረቂቅ ላይ ማንኛውም አካል በቀላሉ አግኝቶ የራሱ የሆነ የሚለውን አስተያየቱን እንዲያክልበት ደግሞ በማህበራዊ ሚዲያዎቻችንም ጭምር እንዲሰራጭ እና በቀላሉ ሰዎች አግኝቶ አስተያየታቸውን ጭምር እንዲሰጡ የተደረገበት ሁኔታ ነው ያለው። ሰው ከአንድም ሁለት ጊዜ ይሄን አስተያየት መነሻ ተደርጎ ሪቫይዝ እየተደረገ የመጣው በመስተመጨረሻም ሚኒስትሮች ምክር ቤትም ካለፈ በኋላ የተወካዮች ምክር ቤት በቀጥታ ውይይት የበቋሚ ኮሚቴ ደረጃም እንዲሰፊ ውይይት ተደረግበት የነበረበት ሁኔታ ነው ያለው። እንግዲህ ዛሬ ጸድቋል። ዛሬ ከጸደቀ በኋላ ቀጣይ ተግባራቶች ይኖራሉ። አንዱ የህጉ ተፈጻሚነት ኦልሞስት በነጋሪት ገጽታ ከታወጀ ጊዜ ጀምሮ የሚሆን ነው የሚሆነው። እስከዚያ ደግሞ በርካታ ዝግጅቶች ማድረግ ይጠበቅብናል። የዝግጅቶች አካሄድ በሁለት መንገድ ይሆናል ብለን እንጠብቃለን። የመጀመሪያው እና ዋነኛው ጉዳይ ይህን አዋጅ ግንዛቤ እንዲያዝ የግንዛቤ ማስጨበጥ ስራዎችን የተለያዩ የሰፋፊ መድረኮችን መፍጠር አለብን ብለን አሳበዋለን። ምክንያቱም በርካታ ወጣቶች ጋር መድረስ መቻል አለበት። በአክሰስ ሊደረግ በሚችልባቸው ማህበራዊ አውታሮች የኤሌክትሮኒክስም እንደዚሁም የሚዲያ አውታሮችም ጭምር ይህኛው አዋጅ ሊደርስ ይገባል ብለን እናስባለን። የግንዛቤ ማስጨበጡ ስራ ላይ በስፋት የምንነግበት ሁኔታ ነው አለው። ሁለተኛው የህጉ ተፈጻሚነት ላይ ባለድርሻ አካላት አሉ። ለምሳሌ ህጉን የሚያስፈጽሙ ተቋማት አሉ። አንዱ የብሮድካስት ባለስልጣን ነው። ብሮድካስት ባለስልጣን ኃላፊነት አለበት ይህን ህግ ተፈጻሚ እንዲሆን። እሱም የራሱን ስራ የሚሰራበት ሁኔታ ነው የሚኖረው። የሰብአዊ መብት ኮሚሽንም እንደዚሁ ከዚህ ጋር ተያይዘው ክትትል የሚያደርግበት እና ችግሩ ስገጥሙ ደግሞ እንደዚሁ የሚያጋልጥበት አግባቦች ላይ እንዲኖር በህጉ ላይ ተቀምጧል። ሰው እነዚህ ባለድርሻ አካላትን ይህን ህግ ማስፈጸም ኃላፊነት አለባቸው። ሌላው የአስፈጻሚ አካላቱ በቀጣይ ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ቀደም ይወጣለታል ብሎ ነው የተቀመጠው። ሶስቱ እስኪወጣ ድረስ እነዚህ ስራዎች እየተሰሩ ይጠበቃሉ። ከዚያ ያም ሲወጣ ደግሞ ተጨማሪ አቅም የሚሆኑበት ሁኔታ ነው የሚኖረው።
አዋጁ ተጨማሪ ውይይት ሳይደረግበትና ሳይከለስ ባለበት ሁኔታ ከጸደቀ ሐሳብን የመግለጽ ነጻነትን ይጋፋል በሚል አስተያየት ሲሰጡና መከራከሪያ ሲያቀርቡ ከነበሩ የአገር ውስጥ የመብት ተሟጋች ግለሰቦች፣ የድርጅት መሪዎች፣ የህግ መምህር በጸደቀው አዋጅ ላይ ሐሳባቸው ተካቶ እንደሆነ ጠይቀናቸው ነበረ። አብዛኞቹ አዋጁን እንደላዩትና ካዩት በኋላ ሐሳባቸውን እንደሚያጋሩ ነግረውናል። አድማጮች፣ በዚህ ጉዳይ ላይ ጽዮን ግርማ ያሰናዳቸው ዘገባ ምሽት 3 ሰዓት ላይ በሚጀምረው መርሃ ግብር ይደመጣል። አሁን እስቲ አንድ ሙዚቃ እንስማ። አንድ ሙዚቃ ጀባ እንላችኋለን። ዛሬ በመላው ዓለም የራዲዮ ቀን እየተከበረ ይገኛል። እኛና እናንተን ያገናኘን ለብዙሃን የውቀት የመዝናኛ ምንጭ ሆነውን ይሄን ግኝት ከዘከሩ ሙዚቃዎች አንዱን በመቀጠል እናሰማችኋለን። ተጫዋቹ ዳሪየስ ራከር ነው።
Is after I dropped my mama off where she needed to go. Full vault tires with the ceiling falling and the window stuck. But the only thing that I cared about was the radio. We turn it on, turn it up to 10, and everybody would jump on in. Riding down the highway, who wants to be the DJ? I'm riding by. Well, know it when it comes on. Didn't have no money, no
የዛሬው የጋቢና ቪኦኤ ስርጭት በዚህ ተጠናቋል። አብራችሁን ስለነበራችሁ በጣም እናመሰግናለን። አብታሙ ስዩም ሳስተናግዳችሁ ነበር። አቀናባሪያችን ዛሬ ኤልያስ አስማረ ነበር። ደናደሩ Even the ones that she barely knew, she still sounded good, a little out of tune. But we didn't care. I look at her, she'd look at me. I'll never forget that melody. Riding down the highway, who wants to be the DJ? I'll find a spot on the side of the road. You find something on the radio. Let it be a real good song.
Kun Radio Sagale Amerikati.